The Voice of America.
የሰሜኑ ወታደራዊ ዘመቻ አብቅቷል ቢባልም የህግ ማስከበሩ ዘመቻ የሚጠናቀቀው የህወሓት መሪዎች ለፍርድ ሲቀርቡ ነው ሲሉ የገዢው ብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ ተናግረዋል። ይህ በተወሰኑ ቀናት ሊጠናቀቅ ይችላል ሲሉም ነው የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልና የዋና ጽህፈት ቤቱ ኃላፊ አቶ ብናልፍ አንዷለም ለአሜሪካ ድምፅ የተናገሩት። ህወሓት በበኩሉ ስልታዊ ማፈግፈግ ማድረጉን እየገለጸ ነው። አቶ ብናልፍ ግን የተራዘመ ሽምቅ ውጊያ ሊኖር ይችላል የሚሉ ግምቶችን አጣጥለዋል። ህወሓት በሽብርተኝነት እንዲፈረጅ እየቀረቡ ያሉ ጥሪዎች መኖራቸውን የጠቀሱት የጽህፈት ቤቱ ኃላፊ ገዢው የብልጽግና ፓርቲ ገና ውሳኔ ላይ አለመድረሱን አመላክተዋል። በሌላ በኩል ወደ 30 ዓመታት ለሚጠጋ ጊዜ በምዕራብ ትግራይ ሲነሳ የቆየው የማንነትና የአስተዳደር ውሳኔ ጥያቄ አግባብነት ባለው መንገድ እንዲመለስ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መወሰኑንም የጽህፈት ቤቱ ኃላፊ አስታውቀዋል። የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ህዳር 25 እና 26 ለሁለት ቀናት ያካሄደውን ስብሰባ አጠናቋል። ይህንኑ መነሻ በማድረግ የፓርቲው ስራ አስፈጻሚ ኮሚቴ አባልና የዋና ጽህፈት ቤቱ ኃላፊ የሆኑትን አቶ ብናልፍ አንዷለምን በስልክ ያነጋገራቸው እስክንድር ፍሬው ነው። አቶ ብናልፍ የመከላከያ ሰራዊቱን እንቅስቃሴ ከገለጹበት ይጀምራሉ።
የተሰነዘረው ጥቃት ሪቨርስ የማድረግና የኢትዮጵያን ቀጣይነት የኢትዮጵያን የመፍረስ አደጋ የማክሸፍ ስራ ነበር የተሰራው እና ይሄ ሰክሰስፉሊ ስለተሰራ ሊፈርስ የታቀደውን ነገር በመቀልበሱ ምክንያት ኢትዮጵያዊነት ጎልቶ ወጥቷል። ስለዚህ ዘመቻው ስኬታማ በሆነ መንገድ ተጠናቋል ብለን ያስቀመጥነው ከዚያ አኳያ ነው።
አቶ ብናል፣ እንግዲህ ዘመቻው ተጠናቋል ብላችኋል። ከህወሓት በኩል የሚሰሙ አስተያየቶች አፈገፈግን እንጂ ጦርነቱ እንደቀጠለ ነው፣ ውጊያ ላይ ነን የሚሉ ናቸው። አንዳንድ ዓለም አቀፍ የመገናኛ ብዙሀንም ረዘም ያለ የሽምቅ ውጊያ ሊካሄድ ይችላል የሚሉ ዘገባዎች ይዘው ሲወጡ ይታያል። እና በዚህ ላይ የብልጽግና ፓርቲ ግምገማ ምንድን ነው?
በሀገር ክደት የተሰማራው የህወሓት ቡድን ከመጀመሪያው ጀምሮ ምን አይነት መግለጫዎች ሲሰጡ እንደነበረ ሁሉም ሰው የሚያውቀው ይመስለኛል። ኦፕሬሽኑ እንደተጀመረ ጊዜ ጀምሮ በእያንዳንዱ ግንባር ላይ የተሰነዘረባቸውን ጥቃትና የተከናነቡትን ሽንፈት ተቀብለው የአመኑበት ጊዜ አለ ብሎ መውሰድ አይቻልም። መሬት ላይ ያለው ሀቅ ግን እሱ ነው የነበረ። ስለዚህ እስከ መጨረሻው ድረስ መቀሌም በቁጥጥር ስር እስከሚደረግ ድረስ እንደምታስታውሰው በየቀኑ የሚሰጡት መግለጫ አክሱምን ይዘናል መልሰን፣ እዚህ ቦታ ላይ እንደዚህ ጥቃት ፈጽመናል፣ ይሄኛውን ክፍለ ጦር ደምስሰናል፣ ይሄንን እንደዚህ ሙሉ በሙሉ አውድመናል የሚል የፈጠራ ወሬ ነው ይናገሩ የነበሩ። ይሄ ሆን ተብሎ ህዝቡን ለማደናገርና ዓለም አቀፉ ማህበረሰብም ጦርነቱ እንደቀጠለ እነሱ በአሸናፊነት እየተወጡ እንዳሉ የመሳሰለውን ስዕል ለማስያዝ ሆን ተብሎ የሚደረግ የፈጠራ ወሬ እንደነበረ በጣም ግልጽ ነው። ከቀን ወደ ቀን ይሄ ነገር ይፋ እየሆነ እየታወቀ በሚሄድበት ጊዜ ከዚህም በላይ እኮ ብዙ ነገሮችን እንትን ብለዋል። ለምሳሌ አውሮፕላን መተን ጣልን፣ የተለያዩ ሀገር ላይ የተፈጸሙ ድርጊቶችን ሁሉ በሶሻል ሚዲያ በመሳሰሉት ነገሮች ላይ ሁሉ እየለጠፉ ይሄን የኢትዮጵያን እንትን እንደዚህ ያድርገናል፣ ያንን መተናል፣ ይሄን ጥለናል፣ ይሄን ደምስሰናል የሚሉ የፈጠራ ወሬዎችን ነው ሲያካሄዱ የነበረው። ለዚህ እኔ ብዙ ቦታ መሰጠት አለበት ብዬ አላምንም። ዋናው ነገር መሬት ላይ ያለው አሁን ውጤቱ ይናገራል። አሁን በሙሉ ኃይላቸው ተበታትኖ እኛ ኦፊሻሊ በሚሊተሪ የሚካሄደው ዘመቻ ሙሉ በሙሉ እንዲቆም ተደርጓል። አሁን የቀረው የፖሊስ ስራ ነው። ፖሊስ እነዚህን የተደበቁ በወንጀል የሚፈለጉ ለህግ መቅረብ ያለባቸውን ሰዎች ከተደበቁበት ቦታ እየፈለገ አውጥቶ ለህግ ለፍርድ እንዲቀርቡ የማድረግ ስራ ነው የሚሰራው። ይህንን ነው አሁን ፖሊስ እየሰራ ያለው። ስለዚህ በውጊያ በጦርነት እኛ አፈገፈግን እንጂ ምናምን የሚባለው ዝም ብሎ የቃላት ጨዋታ ስለሆነ እኔ በዛ ላይ ብዙ የሚያለው የሚቋጠር ነገር ነው ብዬ አላስብም።
አቶ ብናል፣ እንግዲህ በኢትዮጵያ መንግስትና በተባበሩት መንግስታት መካከል ሰብአዊ እርዳታን ማድረስ የሚያስችል ስምምነት መፈረሙ ይታወቃል ሰሞኑን። ከዚህ አንጻር ምናልባት በስራ አስፈጻሚ ኮሚቴ ውስጥ በሰባም ተነስቶ ከሆነ ያንን ለማድረግ የሚያስችል ምን ያህል አስተማማኝ ሁኔታ አለ አሁን በአጠቃላይ በትግራይ ክልል? እና ከዚህ አንጻር ያላችሁ ግምገማስ ምንድን ነው?
በነገራችን ላይ የዘመቻው መጠናቀቅ የሚቀረው የመጨረሻው እንትን እነዚህን ቅድም የጠቀስኳቸውን በህግ የሚፈለጉ ወንጀለኞችን ለፍርድ የማቅረቡ ስራ ነው። እሱ በአጭር ጊዜ መጠናቀቅ እንዳለበት መሰረታዊ አቅጣጫ አስቀምጧል። መንግስትም በዚህ ላይ ጠንካራ ስራ እየሰራ ነው ያለው። የአሰሳውና ያሉበትን ቦታ አፈላልጎ ለፍርድ ለማቅረብ እሱ ተጠናክሮ እንዲቀጥል ነው አቅጣጫ የተቀመጠው። ለተወሰኑ ቀናት ሊጠናቀቅ ይችላል የሚል ግምት አለ።
ዘመቻው ተጠናቀቀ የምትሉት አሁን ተፈላጊዎቹ ወይም የእስር ማዘዣ የወጣባቸው ሰዎች ለፍርድ ሲቀርቡ ነው?
እነሱ ለፍርድ ሲቀርቡ ሙሉ በሙሉ ተጠናቋል ተብሎ ሊወሰድ ይችላል። ምክንያቱም ህግ የማስከበርና ወንጀለኞችን ለህግ የማቅረብ ኦፕሬሽን ስለነበረ በሚሊተሪ የሚደረገው ይሄ የታጠቀ አገር ለማፍረስ የተሰማራው የታጠቀ ኃይል በወታደራዊ እንትን መበተንና ከጥቅም ውጭ ማድረግ ስለተቻለ አሁን ወታደራዊ ዘመቻው ተጠናቋል። በዛ ደረጃ የሚጠበቅ ወታደራዊ እንቅስቃሴ ውጊያ ምናምን ከዚህ በኋላ አይጠበቅም። ነገር ግን ሰዎቹን ለህግ ማቅረብ ስራው ገና አልተጠናቀቀም። ይህንን የመስራት ስራ ነው እየተሰራ ያለው። እሱ እንዲሰራ ነው ስራ አስፈጻሚው በአጭር ጊዜ እንዲጠናቀቅ አቅጣጫ ያስቀመጠው ማለት ነው። ከዚሁ ጋር ተያይዞ የሚሰራው ስራ አሁን ያነሳው ነው የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ሰብአዊ ድጋፍ እንዲደረግላቸው የመልሶ ማቋቋም ስራ እንዲሰራ ወደ ኖርማል የህይወት እንቅስቃሴያቸው እንዲመለሱ የማድረግ እንደዚሁም ደግሞ የመንግስት አገልግሎቶች የተቋረጡት ተመልሰው አገልግሎት መስጠት እንዲጀምሩ ይሄ የጥፋት ቡድኑ በተለይ ወደ መጨረሻው ሽንፈቱ አይቀሬ መሆኑንና ወደዛ እየገባ ሲሄድ እኔ ከሞትኩ በሚል አይነት የጎዳቸው ያፈረሳቸው መሰረተ ልማቶች አሉ፣ የቆራረጧቸው አሉ። እነዛን ነገሮች ቶሎ ጠግኖ አገልግሎቱ በፍጥነት እንዲጀምር እና እንዲቀጥል የማድረግ ስራው ተፋጥኖ እንዲሰራ የሚል አቅጣጫ ነው የተቀመጠው። ስለዚህ ይህ ስራ አጥቦ ተሰጦ የሚሰራ ይሆናል። ዓለም አቀፉ ማህበረሰብም በዚህ ላይ በተለይ በሰብአዊ ድጋፍ ላይ ለሚያደርገው እገዛና አስተዋጽኦ ሁኔታዎች እንዲመቻቹ፣ የበለጠ የተረጋጋ ሁኔታ እንዲፈጠር የፖለቲካ ስራውን በዛው ልክ ከህዝቡ ጋር የመምከር፣ የማረጋጋት፣ የመወያየት የመሳሰሉት ነገሮች እየተሰሩ ለዚህ የተመቸ ሁኔታ እንዲፈጠር ይሰራል ማለት ነው እና በዛ ሌቭል ነው ስራ አስፈጻሚ ውይይት ያደረገው።
ያንን ለማድረግ የሚያስችል ሰብአዊ እርዳታው ለማድረስ የሚያስችል የጸጥታ ሁኔታ አለ ብላችሁም ታምናላችሁ በዚህ ሰዓት? አሁን
አዎ ከሞላ ጎደል እንደዚህ አይነት የጸጥታ ሁኔታና በጣም የተረጋጋ ነው። ህብረተሰቡ ከሞላ ጎደል በተረጋጋ እንትን ውስጥ ነው የሚኖረው፣ በትግራይ ክልል ውስጥ የሚኖረው ህዝብ ማለት ነው። ስለዚህ ሰብአዊ ድጋፍና እርዳታውን ለማቅረብ ብዙ አስቸጋሪ ነገር ይኖራል ተብሎ አይገመትም ከዚህ በኋላ።
አቶ ብናልፍ፣ የስራ አስፈጻሚ ኮሚቴው ስብሰባ መጠናቀቅን ተከትሎ በሰጡት ጋዜጣዊ መግለጫ ላይ የተነሳ ሌላ ነጥብ ላንሳ። በምዕራብ ትግራይ የሚነሱ የማንነትና የአስተዳደር ወሰን ጥያቄዎችን አንስተዋል። በጥያቄ ቀርቦለት ስራ አስፈጻሚው ውይይት እንዳደረገበትም ገልጸዋል። እስቲ በዚህ ላይ የተደረገውን ውይይትና የተደረሰበትን ድምዳሜ አብራሩልኝ።
እነዚህ የማንነትና የራስ አስተዳደር ጥያቄ ያላቸው አካባቢዎች ጥያቄያቸው ዛሬ የተነሳ አይደለም። ከዚህ ኦፕሬሽን ጋር አብሮ የተነሳ ጥያቄ አይደለም። ላለፉት 30 ዓመታት ያለማቋረጥ ጥያቄ ሲያነሱ የቆዩ አካባቢዎች ናቸው። ስለዚህ ጥያቄያቸው በዋናነት የፍትህ ጥያቄ ነው። ትላንትና በመግለጫውን ለማስቀመጥ እንደሞከርኩት በተደጋጋሚ ጊዜ የሚያነሱት የማንነት ጥያቄ ነው።
እነዚህ አካባቢዎች ስንል አቶ ብናልፍ ወልቃይት፣ ጠገዴ፣ ራያ እነዚህን ማለታቸው ነው?
እና የወልቃይት፣ ጠገዴ፣ የሁመራ፣ የጠለምት እነዚህ አካባቢዎች ማለት ነው እና ራያ እነዚህ አካባቢዎች ላለፉት 30 ዓመታት ያለማቋረጥ የማንነትና የራስ አስተዳደር ጥያቄ ሲጠይቁ ነው የቆዩት። የሚጠይቁት ጥያቄ ደግሞ እንዳልኩት የፍትህ ጥያቄ ነው። ማንነታችን በኃይል ተጨፍልቋል፣ መብታችን፣ ሰብአዊ ዴሞክራሲያዊ መብቶቻችን እየተከበሩልን አይደለም። ይህንን ጥያቄ ስናነሳ ደግሞ ከፍተኛ የሆነ የስር የግርፋት የማንገላታት ከአካባቢያቸው እንዲፈናቀሉ የማድረግ ስራዎች እየተሰሩብን ነው ያሉት ብለው በተደጋጋሚ ጊዜ ይህን ጥያቄ ሲያነሱ ነው የኖሩት። ደግሞም በትክክል ጥያቄውን ባነሱ ቁጥር ይሄ በደል ሲፈጸምባቸው እንደነበረ በጋድ የሚታወቅ ነገር ነው። ስለዚህ አዲስ ነገር አይደለም ይሄ ጥያቄ። ጥያቄያቸው ደግሞ ሁሌም ቢሆን ሰላማዊና ዴሞክራሲያዊ በሆነ መንገድ ነው ማለት በአመት በኃይል በሆነ ነገር ጠይቀው አያውቁም። ይህንን አለ ብሎ የሚያምን ሰው የሚኖር አይመስለኝም። ማስረጃ ማቅረብ የሚችል አይመስለኝም። በአመፅና በኃይል የተወሰደ እርምጃ እስካሁን ድረስ ማለት ነው። ስለዚህ ምንድን ነው አሁን እየተደረገ ያለው? አጀንዳ የማስቀየር ስራ ነው እየተቀሰቀሰ ያለው። የመሬት ማስመለስ ጥያቄ ነው እየተባለ የሚጠይቁትን የፍትህ ጥያቄ የሚጠይቁትን የራሳቸው የማንነት ጥያቄ ከመሬት ማስመለስ ጋር እያቆራኙ አጀንዳ ዳይቨርት ለማድረግ የሚሰራ ሰፊ ቅስቀሳ እንዳለ ይታወቃል። ለዓለም አቀፉ ማህበረሰብ ጭምር ማደነጋገሪያ በሚሆን መንገድ ይህን ነገር እያቀነቀኑ ነው። በእኔ እምነት ይህን የሚያደርጉት በአንድ በኩል ባለፉት 30 ዓመታትም ሲያደርጉት የኖረውን ነገር የማስቀጠል ምክንያት በፊትም ይህን ጥያቄ ሲጠይቁ የርስት ማስመለስ ጥያቄ ነው፣ የነፍጠኛ ጥያቄ ነው፣ የትምክተኛ ጥያቄ ነው የምናምን የሚል በጣም በርካታ ታርጋዎችን እየለጠፉ ሲያሸመቀቋቸውና ሲያስሯቸው ሲገርፏቸው በጣም ብዙ ግፍና በደል ሲፈጽሙባቸው ነው የኖሩት። ያንን አሁንም የማስቀጠል ፍላጎት ያላቸው እንደሆነ ነው የሚያሳይ። ምክንያቱም ይሄ ቡድን እነዚህን አካባቢዎች መብታቸውን በዛ ሌቭል ሲረግጥ መነሻው የአካባቢውን ሪሶርስ መሬታቸውን እዛ አካባቢ ያላቸውን ሀብት ለመንጠቅ በነበረው ፍላጎት ስለሆነ ያንን አጀንዳ እንዳይወጣ ዓለም አቀፉ ማህበረሰብም ከሰብአዊ ከራሳቸው ዴሞክራሲያዊ መብት አኳያ ከማንነታቸው ከስብዕናቸው ጋር የተያያዘ ጥያቄ መሆኑ እንዲዳፈን እና ሲምፕሊ ከመሬት ጋር ከምናም ጋር የተያያዘ ጥያቄ አስመስሎ ለማቅረብ የሚደረግ እንቅስቃሴ ነው። ሁለተኛ ሰሞኑን የተካሄደው የህግ ማስከበር ኦፕሬሽን እነሱ በሀገር ሉዓላዊነት ላይ የፈጸሙትን ጥቃት የሀገር ክህደት፣ በመከላከያው ላይ የወሰዱት ጥቃት፣ በተለያዩ አካባቢዎች ላይ የሰነዘሯቸው ጥቃቶች፣ እነዚህ ጉዳዮች ወንጀላቸው እንዲደበቅና እንዲሸፈን የተደረገው ኦፕሬሽን የመሬት ማስመለስ ኦፕሬሽን አስመስሎ ለዓለም አቀፉ ማህበረሰብ ለኢትዮጵያ ህዝብም በዛ መንገድ ለማቅረብ የሚደረግ እንትን ነው የነበረው። ሆን ተብሎ በዛ ዳይሬክሽኑ ወይም አጀንዳውን ዳይቨርት ለማድረግ የሚሰራ ቅስቀሳ ነው የነበረው። ሪያሊቲው ግን ይሄ አይደለም። አሁንም በደንብ መታወቅ ያለበት ያለም አቀፉ ማህበረሰብ ሌላውም በዚህ ጉዳይ ላይ የተደነጋገረው ሰው ግልጽ መሆን ያለበት ጥያቄው በፍጹም የመሬት የማስመለስ የምናምን ጥያቄ አይደለም። የማንነት የፍትህ ጥያቄ ነው። ፍትህ እናገኝ ነው ጥያቄያቸው። እንዲደመጥ ተደምጠን ፍትህ እናገኝ ነው። ስለዚህ ይህ ጥያቄ ደግሞ ወደ ጎን መትገፋበት ምንም ምክንያት የለም። ስለሆነም በህጋዊ መንገድ በሰላማዊ መንገድ ነው ጥያቄ እያቀረቡ ያሉት። ይህን ጥያቄ አዳምጦ ስርዓት ባለው መንገድ አሰራሩ ተከትሎ ምላሽ እንዲያገኙ ማድረግ ያስፈልጋል የሚል ነው የስራ አስፈጻሚ ኮሚቴው የመጨረሻ አቅጣጫው ማለት ነው።
በህዋት በኩል የሚነሳ አንድ ነጥብ አለ። ለምሳሌ የአማራ ልዩ ኃይልና ሚኒሻ መሳተፉን በዚህ ዘመቻ የመሬት አስመላሾች ዘመቻ፣ መሬት አስመላሾች ናቸው እየተዋጉ ያሉት የሚሉ አስተያየቶች ሲሰጡ ቆይተዋል። ይህንን ማለትዎት ነው እርስዎ አሁን ቅድም በተዛባ መንገድ እየተተረጎመና እየተገለጸ ነው ሲሉ?
አዎ፣ የአማራ ልዩ ኃይልና ሚኒሻ የተሳተፈበት በጣም ግልጽ ነው። በመከላከያ ላይ ጥቃት ከመሰንዘር በተጨማሪ ፕላናቸው የጎንደርና የወልዲያን ከተማ የማየት ነበር። ለዚህ ማስፈጸሚያ እንዲሆናቸው ደግሞ ቅራቅር በሚባለው አካባቢ ጦርነት ከፈቱ፣ ጥቃት ከፈቱ ማለት ነው በአማራ ልዩ ኃይል ላይ። ከዛ በኋላ የአማራ ልዩ ኃይል እና ሚሊሻ ጥቃቱን ተቋቁሞ ከዛ መልሶ እንደገና በማጥቃት ያንን ኃይል በመበታተንና ከተልእኮ ውጪ በማድረግ በዘመቻው ተሳትፏል። የተቃጣበትን አደጋ የመቀልበስ ጥቃቱን የመመከት እና ያንን ጥቃት የሰነዘረበትን ኃይል የማጥፋት አይነት ስራ ነው እንጂ የሰራው ከዛ ያለፈ ሌላ ሚሽን አልነበረውም። ሶ በጦርነቱ የተሳተፈበት ዋና ምክንያት ከመከላከያ ጋር ሆኖ ይህንን የተሰነዘረው በክልሉ ላይ የተሰነዘረው ጥቃት ሪቨርስ የማድረግ ዘመቻ ነው ያካሄደው። ይሄ ደግሞ ከመከላከያ ጋር አብሮ በትብብር የተሰራ ስራ ነው። ከዛ በኋላ መከላከያ ወደ ሌሎች የትግራይ አካባቢዎች ላይ ያን የተሰማራውን ይህንን የጥፋት ኃይል ያሰማራውን ልዩ ኃይል እና ሚሊሻ የመሳሰለውን ኃይል በመዋጋት እሱን ከጥቅም ውጭ በማድረግ ህግን ለማስከበር ወንጀለኞችን ለመያዝ በሚደረገው እንቅስቃሴ መከላከያ ነው ሙሉ ኃላፊነቱን ይዞ በተሰጠው ግዳጅ መሰረት ስራውን ያጠናቀቀው ማለት ነው። እና ያንን የተሰነዘረበትን ጥቃት ለመመከት ሲል ያደረገውን የመልሶ ማጥቃት ውጊያ ነው እነሱ እንደ መሬት ማስመለስ አይነት አስመስለው የአማራ መሬት የማስመለስ ዘመቻ ነው የሚል አይነት ገጽታ እንዲያዝ ጥረት እያደረጉ ያሉት ማለት ነው። ግን ከእውነት የራቀ መሆኑ ግልጽ ማድረግ ያስፈልጋል ብዬ አስባለሁ።
ወደ ሌላ ጥያቄ ልውሰድዎት። የህወሓትን የወደፊት የፖለቲካ ሚና በኢትዮጵያ ውስጥ የሚኖረው ሚና በተመለከተ በገዢው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የተወሰነ ውሳኔ አለ ወይ? አቶ ብናልፍ፣ ለምሳሌ እርስዎ በሰጡት መግለጫ ላይ ህወሓት የሽብርተኝነት መስፈርቶችን ያሟላል ብለዋል። በሽብርተኝነት እንዲፈረጅም በፓርላማ አባላት ጭምር ሲቀርቡ የነበሩ ጥያቄዎች እንዳሉ ይታወቃል። ከዚህ አንጻር ህወሓት በወደፊት የኢትዮጵያ ፖለቲካ ውስጥ የሚኖረው ሚና በተመለከተ የተደረሰበት ድምዳሜ ያለ በብልጽግና ፓርቲ ስራ አስፈጻሚ ኮሚቴ?
ይሄ በሽብርተኝነት መፈረጅ ያለበት የሚለው በበቂ ምክንያት ላይ የተመሰረተ ጥያቄ ነው ብዬ አስባለሁ። ስራ አስፈጻሚውን በዛ ላይ ብናያይ የፓርላማ አባላትን ጭምር እንደገለጽከው በተደጋጋሚ ጊዜ ፓርላማው ላይ ጥያቄ አንስተዋል። ሌላውም ህብረተሰብ በተለያዩ መድረኮች ላይ ይህ ጥያቄ እያነሳ ነው ያለው። ስለዚህ ከዚህ አኳያ ካየኸው የሚነሳበት መንገድ ስህተት ነው ተብሎ የሚወሰድ አይደለም። ከፈጸማቸው ግፎች፣ አገር በመካድ ከፈጸመው ወንጀል፣ በየጊዜው ከአሁን በፊትም በተለያዩ የክልሉ አካባቢዎች እሱ በሚያሰማራቸው ቅጥረኞች በተፈጸሙት የጅምላ ማንነት ማዕከል ያደረገ የጅምላ ጭፍጨፋ፣ ከነዚህና በጣም በርካታ ምክንያቶችን ወስደህ ስታየው በሽብርተኝነት እንዲፈረጅ ጥያቄ ማቅረቡ ስህተት አይደለም። ነገር ግን አሁን በሽብርተኝነት ይፈረጅ አይፈረጅ የሚለው አሁን ለመወሰን ሌላ ተጨማሪ ስራ ይፈልጋል። አንደኛ አሁን የተጀመረው ህግን የማስከበር ስራው ሙሉ ለሙሉ መጠናቀቅ አለበት። ይሄ ማለት የወንጀሉ አቀነባባሪ የሆኑና ዋነኛ መሪ የሆኑ ሰዎች፣ በህግን የፈለጉ ሰዎች ለፍርድ መቅረብ አለባቸው። ይህ ስራ መጠናቀቅ አለበት። ሁለተኛ ይህ ስራ ከተጠናቀቀ በኋላ ነባራዊ ሁኔታው መገምገም አለበት። ጥናቶች መካሄድ አለባቸው። የቀጣዩ የሀገሪቱ የፖለቲካ ሁኔታ በደንብ መታየት ይኖርበታል። እሱን አይቶ ሌሎች ተጨማሪ እርምጃዎች በህወሓት ላይ እንደ ድርጅት የሚወሰዱ እርምጃዎች ካሉ በዛ ጥናት ላይ ተመስርቶ በዛ ግምገማ ላይ ተመስርቶ የሚወሰዱ ውሳኔዎች ካሉ እንደ አስፈላጊነቱ እየተወሰኑ እንዲሄዱ ይደረጋል የሚል ነው የስራ አስፈጻሚ አቅጣጫ።
ስለዚህ ድምዳሜ ላይ አልተደረሰም ገና።
አሁን ዋናው ነገር የመጀመሪያውን እንትን እናጠናቅ፣ የህግ ማስከበሩን ማለት ወንጀለኞችን ለፍርድ ማቅረቡ ስራ እናጠናቅ፣ ከዛ በኋላ ሁኔታዎች እየታዩ የሚወሰኑ ውሳኔዎች እየተወሰኑ ይሄዳሉ የሚል ነው።
አቶ ብናልፍ አንዱዓለም የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የፓርቲው ዋና ጽህፈት ቤት ኃላፊ፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ። እኝንም